ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዛሬ ረቡ ነሐሴ 12 2013 ዓ.ም ምረት የጋቢና ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሰግናችሁናል። ከነዚህ መሃል በሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል ሰላምና ጸጥታ ቢሮ አስታውቋል።
ወነግሸኔ ሰሞኑ ከህዋት ጋር ውደት ፈጽም ያለው የህዋትን አጀንዳ አስፈጽም ያለው ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን ያለ ነው።
የሲዳማ ክልል የጸጥታና ሰላም ቢሮ ኃላፊ ሆኑትን አቶ አለማየሁ ጢሞቴዎስን ሊሰማችሁት ሙሉን ዘገባ በምሽት ይዘናል።
ወቅታዊ ዓለም አቀፋዊ ገበያ መዋዠቅና የዶላር ዛሬ በዛ ደረጃ መጨመሩና በዓለም ገበያ ላይ ያለው አንዳንድ ምርቶች ላይ ጭማሪ ማሳየቱ እንደ አንድ የተገመገመና የተጠና ነው።
አሁን ደግሞ የሰማችሁት የኦሮሚያ ክልል ቃል አቀባይ የሆኑትን አቶ ጌታቸው ባልቻን ነው። በክልሉ የዋጋ ንረትን ለማረጋጋት እየተደረጉ ያሉ እንቅስቃሴዎችን የሚቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሙዚቃም እንጋብዛችኋለን። ፕሮግራሙን በመምራት እኔ ስመኝሽ የቆየ፣ በማቀናበር ንጉሱ ታምሬ አብረናችሁ እናመሻለን። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። ታሊባን አክራሪ ቡድን በጦርነት የታመሰችውን አፍጋኒስታን ሙሉ ለሙሉ ከተቆጣጠረ በኋላ በእስልምና ሕግ መሰረት የሴቶችን መብት እንደሚያከብር ሁሉን አካታች እስላማዊ መንግስትም እንደሚመሰርት አስታውቋል። በዩናይትድ ስቴትስ የሰለጠነው የአፍጋን የጸጥታ ኃይል በድንገት እጅ መስጠታቸውና መሸሻቸውን ተከትሎ ታሊባን በሀገሪቱ የሚገኙትን 34 ግዛቶች የተቆጣጠረው በአንድ ሳምንት ጊዜ ውስጥ ነው። ታሊባን በአፍጋኒስታን አስፍኖት የኖረው እጅግ አፋኝ እስላማዊ ሕግ ከተወገደ 20 ዓመታት ያለፉት ቢሆንም አሁንም በርካታ የአፍጋን ዜጎች ያስታውሱታል። ያንንም ሽሽት በዩናይትድ ስቴትስ ወታደራዊ አውሮፕላኖች ከሀገር ለመውጣት እየሞከሩ ይገኛሉ። ታሊባኖች አሁን ያስተዳደር አቅማቸውን እንዳሻሻሉና ለሴቶች መብት የተሻለ እውቅና እንደሚሰጡ ቢናገሩም በሚሊዮኖች የሚቆጠሩ አፍጋኖች ግን የታሊባን በድጋሚ ስልጣን ላይ መውጣት ዳግም ለጨቋኝ አገዛዝ ያጋልጠናል ሲሉ ፍርሃታቸውን እየገለጹ ነው። እንግሊዝ ለኢትዮጵያ የላከቻቸው 499,200 የአስትራዜንካ የኮቪድ-19 ክትባቶች መድረሳቸውን ከጤና ሚኒስቴር ያገኘነው መረጃ አመለከተ። የኢትዮጵያ አየር መንገድ የጤና ሚኒስትር ዶክተር ሊያ ታደሰና በኢትዮጵያ የእንግሊዝ አምባሳደር አሌክስ ካሜሮን በተገኙበት የክትባቱ ርክክብ ተደርጓል። በርክክቡ ወቅት ዶክተር ሊያ ታደሰ እንደተናገሩት ድጋፉ በዋናነት የመጀመሪያውን ዙር ክትባት ወስደው ሁለተኛውን ዙር እየተጠባበቁ ላሉ የማህበረሰብ ክፍሎችና ወረርሽኙን ለመቀነስ የምናደርገውን ጥረትም ያጠናክራል ብለዋል። በኢትዮጵያ የእንግሊዝ አምባሳደሩ አሌክስ ካሜሮን በበኩላቸው የክትባት ድጋፉ የእንግሊዝ መንግስትና ህዝብ ለኢትዮጵያውያን ያለውን አጋርነትና ጥብቅ ወዳጅነት ለማጠናከር የታሰበ መሆኑን ማስገንዘባቸውን ከሚኒስትር መስሪያ ቤቱ የፌስቡክ ገጽ ያገኘነው ዜና አመልክቷል። በውጪ ሀገር የተሰራ የውሸት የኮቪድ-19 ክትባት ማረጋገጫ ካርድ ዩናይትድ ስቴትስ ሊገባ ሲል በቀረጥና ወሰን ቁጥጥር አባላት ተይዟል። የዩናይትድ ስቴትስ የኬላ ተቆጣጣሪ መኮንኖች እንዳሉት በዘንድሮ የአውሮፓውያን 2021 ዓመተ ምህረት ብቻ ከ3000 በላይ የታሸጉ የሐሰት የኮቪድ ክትባት ማረጋገጫ ካርዶችን ይዘው የተላኩ ከ121 በላይ ጭነቶች ተይዘዋል። 121ም የተጫኑት ከቻይና ሲሆን በቴኔሲ ክፍለ ሀገር ሜምፊስ ከተማ በኩል ገብተው ወደ ተለያዩ ከተሞች ሊላኩ ሲሉ መያዛቸው ነው ባለስልጣናቱ ያስታወቁት። የእቃ ማስጫኛው ሰነድ ላይ የሚታየው መረጃ በካርቶን ውስጥ ያለው የወረቀት ነክ ውጤቶች ወይም የሰላምታ ካርዶች እንደሆኑ ቢያሳይም ሲከፈት ግን የተገኘው በ50/50 ወይም በ100 ተደርጎ የታሸገ የሐሰት የክትባት ማረጋገጫ ካርድ ነው። እነዚህ የሐሰት ክትባት ማረጋገጫ ካርዶች የተገኙት ዩናይትድ ስቴትስ ውስጥ አገልግሎት የሚፈልጉ ሰዎች የክትባት ማረጋገጫ እንዲያሳዩ የሚጠይቁ የንግድና የመዝናኛ ድርጅቶች ቁጥር ከእለት ወደ እለት እየጨመረ ባለበት ወቅት ነው። ኒውዮርክ ከተማ ያሉ መጠጥ ቤቶች፣ ምግብ ቤቶች እንዲሁም ሌሎች ድርጅቶች ለመግባት የክትባት ማረጋገጫ ማሳየት በዚህ ሳምንት ተግባራዊ መሆን ይጀምራል። ከዚህ ጋር ተያይዞ የፌደራል ምርመራ ቢሮ FBI የሐሰት የኮቪድ ክትባት ማረጋገጫ መግዛት፣ መሸጥና መጠቀም ወንጀል መሆኑን ገልጾ አስጠንቅቋል። እንደ CDC እና የጤና ሚኒስቴርን የመሳሰሉ የዩናይትድ ስቴትስ መንግስት መስሪያ ቤቶችን ማህተም ካለፈቃድ መጠቀም በገንዘብ መቀጮና እስከ 5 አመት በሚደርስ እስራት ሊያስቀጣ እንደሚችልም አስታውቋል። በመጨረሻም ባለፈው ቅዳሜ በሰው ህይወትና ንብረት ላይ መጠነ ሰፊ ጉዳት ባደረሰ ከባድ የመሬት ነውጽ የተመታችው ሄይቲ አሁን ደግሞ ከባድ ንፋስ የቀላቀለ ኃይለኛ ዝናብ እየጣለ ነው። እስከ 15 ሴንቲሜትር የሚደርስ ዝናብ እንደሚጥል የአየር ሁኔታ ትንበያዎችም ሰክተዋል። በዚህም የተነሳ የጎርፍና የመሬት መንሸራተት አደጋ ሊከሰት እንደሚችል ስጋት ተፈጥሯል። ከመሬት መንቀጥቀጡ በህይወት የተረፉ ሰለባዎችን ለመፈለግና ከመኖሪያቸው ለተፈናቀሉ እርዳታ ለማድረስ የተያዘውን ጥረት ዝናቡና ንፋሱ ሊያስተጓጉል እንደሚችል ባለስልጣናቱ ፈርተዋል። የሄቲ ባለስልጣናት ትላንት እንዳስታወቁት በመሬት ነውጹ የሞቱት ሰዎች ቁጥር 1420 ደርሷል። ቢያንስ 6000 ሰዎች ደግሞ በአደጋው ቆስለው ህክምና ላይ ናቸው። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል የሰላምና ጸጥታ ቢሮ አስታውቋል። ግለሰቦቹ የተያዙት ታጥቋቸው ነበር ከተባሉ 16 ቦምቦች ጋር መሆኑን ተገልጿል። የኦሮሚያ ሰላምና ጸጥታ ቢሮ በበኩሉ ኦነግ ሸኔ ብሎ የጠራው ቡድን ከኦሮሚያ ክልል የጸጥታ ኃይል ጋር ግልጽ ጦርነት መቅጠሙን መናገሩና የሞያሌ አገር አቋራጭ መንገድም ተዘግቷል ማለቱ ሐሰት ነው ሲል አስተባብሏል። በሌላ በኩል የሲዳማ የኦሮሚያና የደቡብ ክልል የጸጥታ ቢሮዎች ከህወሓት ጋር የዓላማ ትብብር በመፍጠር ኢትዮጵያን ለማፍረስ አሲሯል ሲሉ የኮነኑትን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን የሸማቂዎች ቡድን በጋራ ለመመከት ዛሬ ሐዋሳ ከተማ ውስጥ ባደረጉት መድረክ መስማማታቸውን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ሶስቱ ክልሎች በሐዋሳ ከተማ በወቅታዊ ሀገራዊና ክልላዊ ጉዳዮች የመከሩ ሲሆን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ጢሞቴዎስ የምክክሩን ዓላማ አስረድቷል።
የቲፒኤልኤፍ ልጅ ኦነግ ሸኔ ሰሞኑ ከህወሓት ጋር ውህደት ፈጽሜያለሁ፣ የህወሓትን አጀንዳ አስፈጽማለሁ ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን ያለ ነው። ስንደራጅ በጸጥታ ኃይላችን ከህዝብም ህዝብም ከህዝብ ጋር ጸጥታ መዋቅሩም በተደራጀ አሰላለፍና አካሄድ የተቀናጀ አመራር በመስጠት ይህንን ኃይል በአጭር ጊዜ ለመደምሰስ የራሳችን ስትራቴጂካዊ የሆኑ ውይይቶችን እያደረግን ያለ ነው።
ደርሰንበታል ስላሉትም ስምምነት ተናግረዋል።
ሶስቱም ኃይል በጋራ በመቆም በአንድነት ይህንን ኃይል ለአንድና ለመጨረሻ ለመደምሰስ እሺ ብሎ እጁን የሰጠ ወደ ህግ ለማቅረብ፣ እጁን ያልሰጠ በመደምሰስ የሚደረጉ ፍልሚያም ካለ በጋራ ተፋልመን ለአንድና ለመጨረሻ ኢትዮጵያን ከስጋት ነጻ ለማውጣት ተስማምተናል።
በትብብር ወሰድን ባሉት እርምጃ በርካታ የሸማቂዎቹ አባላት መደምሰሳቸውን ጠቅሰው የህወሓትንም ሆነ የኦነግ ሸኔን ቡድን አዳክመናል ብለዋል።
እኛ እያደረግን ያለ ነው አሁን የትግራይን ወጣቶች የትግራይን እናቶች ከቲፒኤልኤፍ ነጻ ለማውጣት ነው። ኃይላቸው ተደምስሷል፣ በየቦታ እየተገረፉ ነው። የመከላከያ ሰራዊት አቅማችንን ለማጠናከር ደግሞ ኢትዮጵያውያኖች በጋራ ተባብረን በርካታ ሺዎች የሚቆጠሩ የመከላከያ ሰራዊት እያደረጀን ያለ ነው። በተለየ በተሻለ ብቃት፣ በተሻለ ቴክኖሎጂ፣ በተሻለ መሳሪያ ማለት ነው። ለዚህም ሰሞኑ የተደራጀ ኦፕሬሽን ስራ እየተሰራ ነው ያለው። በተለይ በምስራቅ ጉጂና በምዕራብ ጉጂ በርካታ የኦነግ ሸኔ አባላት ተደምስሷል፣ በርካታ ተማርኳል። በጦርነት መቋቋም ሳይችሉ አሁን ወደ ኬንያ ወደ ቱርካና ሐይቅ አካባቢ እየሸሹ ነው የሚገኙት። በተለይ የተወሰኑ ኃይል በነጭ ሳር ብሔራዊ ፓርክ አካባቢ የመሸጉ አሉ። እነዚህን ኃይሎች ላይ የተደራጀ ኦፕሬሽን ለመስራት የዛሬው ውይይታችንም የዛሬ ዓላማችንም እነዛንም ጨምሮ በጋራ ለመመከት ነው።
የሽብር ጥቃት ለመፈጸም የተዘጋጁ ከጦር መሳሪያቸው ጋር በቁጥጥር ስር ማዋላቸውም ተናግሯል።
በድብቅ ሴራቸው የተለያዩ ኃይሎችን በየቦታ እያስገቡ ነው ያሉት። እነዚህን ኃይሎች እየተከታተልን በየወቅቱ እያያዝን ያለ ነው። ጥቃት ለማፍረስ ከህወሓት ተነስቶ መጥቶ እዚህ መሽጎ ሲያደራጁ የነበሩትን በርካታ ከነ አፍራሽ ተልኳቸው ጭምር ወደ ህግ ቁጥጥር ስር ያዋልንበት ሁኔታ ነው ያለው። ባለፈው ሳምንትም የኦነግ ሸኔ አባላት የሆኑ እዚያ አካባቢ በተመረጡ ቦታዎች ላይ ፍንዳታ ለማድረስ ሙከራ ሲያደርጉ ይዘናቸዋል። የተያዙ ቦምቦች አሉ፣ 4 ቦምቦች አሉ። ከመደበኛ ቦምብ ውጭ የጭስ ቦምቦች አሉ፣ በድምሩ 16 ናቸው። ሌሎችም በተጨማሪ የጦር መሳሪያዎች አሉ። ከመትረየስ ጀምሮ ከሽጉጦች ጀምሮ ስውር ትጥቆችን በማስታጠቅ ግለሰቦች ላይ ጥቃት በማድረስ ይሄ መንግስት የዜጎች ደህንነት ማስጠበቅ ያልቻለ መንግስት ለማስባል ግለሰቦች ላይም ጭምር ጥቃት ለማድረስ የሚንቀሳቀሱ ኃይሎችን በቁጥጥር ስር አውለናቸዋል።
የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ከኦሮሚያ የመንግስት የጸጥታ ኃይሎች ጋር ጦርነት ጀምሯል በማለት የተናፈሰውን ወሬ አስተባብለዋል።
ኦነግ ሸኔ ያው የወያኔ የጁንታ አንዱ የኦሮሚያ ዊንግ ስለሆነ የኦሮሚያና አጠቃላይ የመካከለኛ ኢትዮጵያ ክንፉ ስለሆነ ይሄ ክንፍ አሁን ምን ላይ ነው ያለው ለምለው ነገር እንቅስቃሴው በሰሜን አካባቢ ያለውን ወያኔ ጭንቀትን ለመቀነስ መንቀሳቀስ ጀምሯል። በእንቅስቃሴው ይፋዊ የሆነ የ30ና ምናምን አመት ግንኙነቱንም ግልጽ አድርጎታል። በዚህ መሰረትም በተወሰነ አካባቢ እንቅስቃሴዎች አሉ፣ ግን ይፋዊ የሆነ የሚዋጋበት አቅም ይተኩሳል፣ ይጠፋል።
ኦነግ ሸኔ ሰሞኑን ከፍቷል የተባለውን ጥቃት ተከትሎ የሞያሌም አገር አቋራጭ መንገድ ተዘግቷል መባሉልም ከአሉባልታ የማይዘል ነው ብሏል።
በተለያየ ወቅት የሽምቅ ባህሪው ወይም የሸማቂው ኃይል አጋጣሚዎችን ይጠብቅና የሆነ ነገር ድርጊት ይፈጽማል፣ ጠፍቶ ይሄዳል። ከዚህ የተለየ በዚህ መስመር በደቡብ ኢትዮጵያ በኩል ያለው መስመር መንገድ ተዘግቶ እንዲሆን ነው የሚለው ነገር እስካሁን ድረስ የተዘጋ መንገድ የለም። ይመጣል፣ መንገድ ላይ ይቆማል፣ ወይም በመኪና ዘግቶ ከዛ በኋላ ሊጠፋ ይችላል፣ ወይ የሚሄደው መኪና ላይ ተኩሶ ጠፍቶ ሊሄድ ይችላል። በዚህ መሀል ምን ይሆናል? ሰው መሄድ ያቋርጣል። ምክንያቱም ቀጥሎ ያለው ጸጥታ ኃይሉ ገብቶ ሙሉ በሙሉ ሰላማዊ መሆኑ እስኪያረጋግጥ ድረስ በዚህ ምክንያት የሚቋረጥ ነገር ካልሆነ በስተቀር የኦነግ ሸኔ የመዝጋት አቅም የለውም፣ ልዘጋም አይችልም። የድብቅ ጥቃቶቹ ምንድን ነው? ሁለት ኃይሎች ናቸው አሁን የተጣመሩት። ሸኔ የሚያደርገው እንቅስቃሴ አለ። ወያኔ ለ40-50 ዓመታት ሲያደራጅ የነበረው ከትጥቅ ትግሉ ጀምሮ ሲያደራጃቸው በመላ ኢትዮጵያ ሲያደራጃቸው የነበረ ከዚያም ከመንግስት መዋቅር ጋር ያልቀላቀላቸው በየቦታ የሚንቀሳቀሱ ኃይሎች አሉ። እነዚህ ድምር ሽብር ለመፍጠር ህዝቡ ስነ ልቦናዊ ጦርነት ለመክፈትና አጠቃላይ በሀገሪቷ ውስጥ መንግስት ተዳክሟል የሚለውን ስሜት ለማስተላለፍና መልእክት ለማስተላለፍና ህዝብን ለማሸበር እንደዚህ አይነት እንትኖች ይኖራሉ። በሽፍታ መልክ ተንቀሳቅሶ ጥቃት የሚሰነዝር ይኖራል። እሱ ምንድን ነው? ህዝብ መደራጀት አለበት። የጸጥታ ኃይልና ህዝቡ ተዋህዶ በየአካባቢው የሚኖረውን ጥቃት የጸጥታ ችግር ሊሆን የሚችለውን ኃይል የማስወገድ ስራ መሰራት ስላለበት በዛ አካባቢ በትኩረት መስራት እንዳለብን ነው እየተደረገ ያለው።
ከደቡብ ክልል ወላይታ ዞን በውይይቱ መድረክ ላይ የተሳተፉት አቶ ሰይፉ ለታ በሰጡት አስተያየት እንዲህ ብለዋል።
ተቀጥሮም ይሁኑ ሳይቀጠሩም ሳያውቁም ይሁኑ ጦርነትን እንደ ሙዚቃ ይቁጠሩ። ጦርነት የኢኮኖሚ ጉዳት እንደሚያስከትል፣ የሰውን ልጅ ህይወት የሚቀጥፍ፣ ወደኋላ የሚወስደን፣ ኑሯችን የሚያበላሽ፣ በዓለም ታሪክ የኢትዮጵያን ገጽታ የሚያበላሽ መሆኑን የዘነጉ ግለሰቦች እኔ ከሞትኩኝ ሰርዶ አይብቀል የሚሉት ልክ ጦርነቱን እንደ ሙዚቃ ጋብዞ ወደ አካባቢያችን ይምጣ የሚሉት አሉ። ላለፈው 27 ዓመታት አላየንም ወይ? ኢትዮጵያ በልጽጋ ነው የቆየችው ወይስ ደምታ ነው የቆየችው? የኢትዮጵያ ታሪክ ለምን የጦርነት ታሪክ ይሆናል? መቆም የለበትም ወይ? በዚህ ትውልድ መቆም የለበትም ወይ? ያ ታሪክ መታደስ የለበትም ወይ? ሰላማዊ መሆን የለበትም ወይ? ሀገራችን
መንግስት በሽብርተኝነት የፈረጀው ባለስልጣናቱ ደግሞ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድንና ህወሓት አብሮ ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲየስ ሐዋሳም።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን እንለፍ። የዋጋ ንረትን ለማረጋጋት የተለያዩ እርምጃዎች እየወሰደ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ እንዳስታወቁት በተለያዩ አካባቢዎች በአቋራጭ ለመክበር አላግባብ ዋጋ ጭማሪ ያደረጉ ከ300 በላይ ነጋዴዎች ላይ እርምጃ ተወስዷል። ፀሐይ ዳምጠው ዝርዝር አላት።
ሰሞኑን በተለያዩ የኦሮሚያና በአጠቃላይም በሀገሪቱ የተለያዩ አካባቢዎች የዋጋ ግሽበት መከሰቱ ነዋሪዎችንና ሸማቾችን እያነጋገረ ይገኛል። የኦሮሚያ ብሔራዊ ክልላዊ መንግስትም በተለያዩ ምርቶች ላይ ምክንያታዊ ያልሆነ የዋጋ ጭማሪ እየተስተዋለ መሆኑን ገልጿል። ይህንን የዋጋ ንረት የሚቆጣጠርና የሚከታተል አብይ ኮሚቴ አዋቅሮ ወደ ስራ መግባቱንም አስታውቋል። ይህ የዋጋ ግሽበት የተከሰተው አንዳንድ ነጋዴዎች ሆን ብለው በአቋራጭ ለመክበር በመፈለጋቸው ነው ባይ ናቸው። የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ
ወቅታዊ ዓለም አቀፋዊ የገበያ መዋዠቅና የዶላር ዛሬ በዛ ደረጃ መጨመሩ እና በዓለም ገበያ ላይ ያለው አንዳንድ ምርቶች ላይ ጭማሪ ማሳየቱ እንደ አንድ የተገመገመና የተጠና ነው። ይሄ ሪዝነብል የሆነ የዋጋ ጭማሪ ሊባል በሚችል ደረጃ የሚታወቅ ነው። ይሄ በመንግስትም ተጠንቶ ታውቋል። ከዛ ውጭ ግን ይሄንን እድል ተጠቅመው አላግባብ ለመክበር የሚፈልጉ ስግብግብ ነጋዴዎች አሉ። እነዚህ ስግብግብ ነጋዴዎች ህግ የማስከበር ተግባር መፈጸም መቻል አለበት። ስለዚህ ይሄኛውን አጠናክሮ የሚሰራ ግብረ ኃይል በክልል ደረጃ በምክትል ፕሬዚዳንት ደረጃ የሚመራ አብይ ኮሚቴ ተቋቁሟል። የቴክኒክ ኮሚቴ ደግሞ በንግድ ቢሮ የሚመራ ቴክኒክ ኮሚቴ ተቋቁሟል። ይሄ ኮሚቴ ስራውን በበላይነት እንዲመራ አቅጣጫ ተሰጥቶት እስካሁን ከ300 በላይ የሚሆኑ ህጉን የተላለፉ እርምጃ የተወሰደባቸው እንዳለ ነው። የተወሰደው እርምጃ ቃታቸውን እስከ መንጠቅ የሚደርስ ወደ ህግ የማቅረብ እና በፍርድ ቤት የማስጠየቅ እስከዛ ድረስ የሚደርስ እና እርምጃ እና የማስጠንቀቂያ እንዲማሩበት የተደረጉ ነጋዴዎች እንዳሉ ነው መገምገም የተቻለው። ይህንን አጠናክረን ማስቀጠል መቻል አለብን።
በተለይ ሀገር ውስጥ በሚመረቱ ምርቶች ላይ የተደረገው ጭማሪ ሀገርን ለማዳከም የሚሰራ ስራ ነው ብለዋል ቃል አቀባዩ። የአቅርቦት እጥረት ያጋጠመው መንገድ ስለተዘጋ ነው በሚል የሚሰራጩ አንዳንድ መረጃዎችም የተዘጋ መንገድ የለም በማለት አጣጥለዋል።
ኢትዮጵያ የሚገባም ከኢትዮጵያ የሚወጣም መንገድ የሚዘጋበት ምክንያት አይኖርም፣ ከእንግዲህም አይዘጋም። ሁሉም ሊረዳው የሚችል ጭማሪዎች እንዳሉ ይታወቃል። የባለፈው ዋጋ በዚህ ዘመን እንዳልሆነ ይታወቃል። ኮቪድ በዓለም ደረጃ ያስከተለው ችግር እንዳለ ይታወቃል። ይሄ በሀገራችንም በኢኮኖሚያችንም ያመጣው ጣጣ ሊሆን ይችላል። ይሄኛውን እንቀበለዋለን፣ በጥናትም አረጋግጠነዋል። ከዛ ውጭ ግን አላስፈላጊ የዋጋ ጭማሪ ያደረጉ ግለሰቦች አሉ። እነዚህ ግለሰቦች ሀገሬን አይወክሉም፣ ነጋዴውን ህብረተሰብ አይወክሉም። በሀገር ውስጥ የሚመረቱ ምርቶች አሁን ጨው የሚባለው በምንም መልኩ ጨው ላይ የሚጨመርበት ምክንያት የለም። የጅቡቲን መንገድ አልተዘጋም፣ የሚዘጋበትም ምክንያት የለም። ስለዚህ ይሄንን ሰበብ አድርገው ሊጠቀሙ የሚፈልጉ አላስፈላጊ ዋጋ ጭማሪ የሚያደርጉ ወገኖችን ልናርማቸው፣ ልናስተካክላቸው እና ገበያውን የማረጋጋት ስራ በተጠናከረ ሁኔታ መሰራት አለበት ተብሎ እየተሰራ ነው።
ህብረተሰቡ በየአካባቢው የሚደረገውን የዋጋ ጭማሪ በማጠን ከህግ አካላት ጋር መስራት አለበት ያሉት አቶ ጌታቸው ህገወጥ የገንዘብ ዝውውርን በተመለከተም የሚከተለውን ብለዋል።
ኦሮሚያ ሁሉም አካባቢዎች የሚተላለፉበት ነው። ወደ አዲስ አበባ የሚመጣው መንገድ ሁሉም አቋርጦ የሚመጣው ኦሮሚያን ነው። ስለዚህ ይሄንን አቋርጦ በሚወጣ መንገድ ላይ የኦሮሚያ የህግ ስርዓቱን የሚያስከብሩ የጸጥታ አካላት በዚህ ጉዳይ ላይ አመርቂ ስራዎችን እየሰሩ ነው። በየአካባቢው እየተያዙ ለህግ እየቀረቡ ያሉበት ሁኔታ ነው ያለው። የተደበቀበት ቦታ ክትትል እያደረጉ፣ ብርበራ እያደረጉ፣ ፍተሻ እያደረጉ ወደ ህግ የማቅረብ ስራ እየተሰራ ነው ያለው። በተለየ ሁኔታ ማዕከል የሚያደርጉ ይሄ ጉዳይ በመውጫ አካባቢ በድንበር አካባቢ በክልላችን ድንበር አካባቢ የሚታይ ችግር አለ። ይህንን ከጉምሩክ ኮሚሽንም ጋር በመሆን የደረጃ ያለው የጸጥታ አካላትም በዚህ ጉዳይ ላይ በትኩረት እየሰሩ ነው ያሉት። ሰሞኑን የተወሰዱት እርምጃዎች እነዚህን በጥቁር ገበያ የሚሸጡና የሚገዙ እርምጃ እየተወሰደበት ነው ያለው። እየተቀሙ ነው ያሉት። ወደ ህግም እየቀረቡ እየተፋረዱ ነው ያሉት።
በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ፌዴራል መንግስቱ በሰሜኑ የሀገር ቱ ክፍል እያካሄደ ላለው ዘመቻ ከ100 ሚሊዮን ብር በላይ ድጋፍ አድርገዋል ሲሉ አቶ ጌታቸው አክለዋል።
ወጣቱ፣ አዛውንቱ፣ ምሁሩ በየደረጃ ያለው የህብረተሰብ ክፍል በየራሱ ተነሳሽነትና በቁጭት እና በእሊ ስሜት ሲሳተፍ ነው የነበረው። ልጁን መርቆ እስከ መሸኘትና ከኢትዮጵያ እስከ መላክ ለመከላከያ ኃይል የሚያስፈልገውን ሰንጋ፣ ፍየል፣ በግ ሳይቀር እና የተለያዩ በሴቶች በእናቶቻችን የተዘጋጁ ስንቅ አለ። ያንን ሁሉ በማቀበል እና ከመከላከያ ሰራዊታችን ጎን መሆናችን የጦርነት የሉዓላዊነት ማረጋገጥ ጦርነት ነው። ከባለፈው ሳምንት የተገመገመው እና በእጃችን አለ ተብሎ የተለየው ወደ 136 ሚሊዮን በላይ በገንዘብ ሲተመን ለመከላከያው ድጋፍ ተደርጓል። በሰው ኃይልም የሚጠበቅብንን በመከላከያ የተዘጋጀውን መስፈርት የሚያሟሉ በእድሜያቸው በሁሉም የመከላከያ መስፈርት የሚያሟሉ ወጣቶች በየደረጃው እንዲመዘገቡ ተደርጎ መከላከያ በራሱ መልምሎ ያስገባቸው ወጣቶች አሉ።
ለሀገር መከላከያ ሰራዊት የሚደረገው የሰው ኃይልም ሆነ የገንዘብ ድጋፍ ተጠናክሮ ይቀጥላል ብለዋል ኃላፊው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በኦሮሚያ ክልል የሚታየውን የዋጋ ግሽበት የሚዳስስ ዘገባ ነበር የተከታተልነው። ተከታዩ ዘገባችን ደግሞ ወደ ኬንያ ይወስደናል። HIV ቫይረስ ያለባቸው ሰዎች ቫይረሱን ለማዳከም የሚጠቀሙት መድኃኒት ለኮቪድ-19 መከላከያ መዋል ይችላል የሚል ሐሰተኛ መረጃ በማህበራዊ ሚዲያ ላይ ሲሽከረከር ቆይቷል። የኬንያ በጎ ፈቃደኞች ይህን አይነቱን በHIV ቫይረስ የተያዙ ሰዎች ስለ ኮሮና ቫይረስ ያላቸውን የተሳሳተ አመለካከት ለመቀየር እንቅስቃሴ ጀምረዋል። ቪክቶሪያ አሙንጋ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ። በኬንያ ካንኮ በመባል የሚጠራው በኤድስ ዙሪያ የሚሰሩ መንግስታዊ ያልሆኑ ድርጅቶች ስብስብ በHIV ቫይረስ የተያዙ ህሙማን እንዴት ራሳቸውን ከኮሮና ቫይረስ መከላከል እንደሚችሉ ለማስተማር ተከታታይ መድረኮችን ማዘጋጀት ጀምረዋል። ይህን ስራ የመስራት አስፈላጊነት የመጣው በማህበራዊ ሚዲያዎች ላይ HIV ቫይረስ ያለባቸው ህሙማን የሚወስዱት መድኃኒት ኮሮና ቫይረስን ይከላከላል ወይም ያድናል የሚል ሐሰተኛ መረጃ በብዛት እየተሰራጨ በመሄዱ መሆኑን በካንኮ ውስጥ የሚያገለግሉት ሮበርት ኪሲያ ይገልጻሉ።
ና ከማ ቪለም ናጂዋ ሳይዚ kuna pandemic
they are like COVID is a virus and HIV on its own is a virus itself, so they are like if these drugs are antiviral.
COVID virus now HIVም እንዲሁ ሌላ ቫይረስ ነው። ስለዚህ የHIV ቫይረስ ማዳከሚያ መድኃኒቶች ለምን ለHIV ብቻ ይሰራሉ ብለው ያስባሉ? HIV ያለባቸው ሰዎች ለዚያ የሚወስዱት መድኃኒት ለኮቪድም ይሰራል ብለው ያምናሉ። ይሄ በጣም ትልቅ የተሳሳተ አመለካከት ነው።
ለደህንነቷ ሲባል ትክክለኛ ስሟ የተቀየረው ጂን የHIV ቫይረስ ህመምተኛ ስትሆን ለበሽታው የሚወሰደውን መድኃኒት ላለፉት 5 ዓመታት ስትጠቀም ቆይታለች። በማህበራዊ ሚዲያዎች ላይ ሲዘዋወር ያየችውን መድኃኒቱ ከኮቪድ-19 እንደሚጠብቃት የሚገልጽ መረጃም አምና ተቀብላይ ነበረ ሲሆን ምክንያቷ የኮቪድ መከላከያ ክትባቱን መውሰድ በመፍራቷ ነው።
ንቆታዲ ኩቺኩዋ ከሰባቡ ትልቁ ተመንዳ ኩፎንዞ ተካምቢዋ ዘሞመንት ነፋሪ ቫክሲን
አሁን ክትባቱን ለመውሰድ ዝግጁ ነኝ። ምክንያቱም በወሰድኩት ስልጠና መሰረት የኮቪድ ክትባት ካልተከተበ ሰው ይልቅ የተከተበ ሰው በቫይረሱ የመያዝ እድሉ በእጅጉ እንደሚቀንስ ተምሬያለሁ።
የኬንያ ባለስልጣናትም እንደነዚህ አይነት የተሳሳቱ መረጃዎችን ለመቀየር በማህበራዊ ትስስር መድረኮችና ሚዲያዎች አማካኝነት ዘመቻ መጀመራቸውን በኬንያ የኮቪድ ክትባት አስተባባሪ ግብረ ኃይል አባል የሆኑት ዊሊስ አክዌሌ ይገልጻሉ።
We've been especially using our social media pages to try and highlight frequently asked questions. We want to improve that by trying to make it a little bit lively.
በተደጋጋሚ የሚነሱ ጥያቄዎችን ለመመለስ በተለይ የማህበራዊ ትስስር ገጾችን እንጠቀማለን። በቀጥታ መስመር ላይ ሆነው ሰዎች ሊኖራቸው የሚችለው የተሳሳተ መረጃ ዙሪያ ምላሽ የሚሰጡ አንድ ወይም ሁለት ሰዎችን በማዘጋጀት አገልግሎታችንን ለማሻሻል እየሞከርን ነው።
ኪ የተሰኘ በስነ ህዝብ ላይ ያተኮረ ፕሮጀክት አስተባባሪ ሲልቪያ አዮን እንደሚያስረዱትም ድርጅታቸው የHIV ቫይረስ ያለባቸውን ሰዎች በማግኘት ለማስተማር እየሞከረ ነው።
a process of trying to reach out to people even in their homes using the peers and in our health centers.
በየቤቱ ይሄድን ሰዎችን ለማግኘት ሞክረናል። በማዕከሎቻችንም ከድሜ ኩዮቻቸው ጋር እንዲገናኙ አድርገናል። በማዕከሉ ስለ ኮቪድ በሽታ ትክክለኛው መረጃ የመስጠት ኃላፊነት የተሰጣቸው የሕክምና ባለሙያዎችና አማካሪዎች አሉን። ይሄ በየቀኑ የምንሰጠው አገልግሎት ነው።
የመብት አቀንቃኞችና ባለስልጣናት ስለ ኮሮና ቫይረስ ትክክለኛ መረጃዎችን ለማሰራጨት እያደረጉት ባሉት ጥረት በኬንያ ውስጥ ከኤችአይቪ ጋር የሚኖሩ 1.5 ሚሊዮን ሰዎችን እንደሚደርሱ ተስፋ ያደርጋሉ። በቪክቶሪያ አሙንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘመናዊ አናኗርንና የቴክኖሎጂ ልቀትን ተከትሎ ወጣትና ቆንጆ መስሎ የመታየት ፍላጎትና ጫና አይሏል። በዚህ የተነሳም የፕላስቲክ ቀዶ ጥገና አገልግሎት ፍላጎት ጨምሯል። ባለፈው አንድ አመት ብቻ የፕላስቲክ ቀዶ ጥገና አድራጊዎች ቁጥር በ5% መጨመሩን ጥናቶች ያሳያሉ። በዓለም ዙሪያም የከንፈር፣ የአፍንጫ ማስተካከያዎች እንዲሁም ጡትን ከፍ የማድረግ ቀዶ ጥገናዎች በጣም የተለመዱ ናቸው። ታዛቢዎች በአፍሪካም የፕላስቲክ ቀዶ ጥገና ፍላጎት ቁጥር እየጨመረ መሄዱን በአብዛኛውም ላፖሴክሽን ላፖሴክሽን ተብሎ የሚጠራውና ቦርጭን ለማስወገድ በሆድ አካባቢ የሚሰራው ቀዶ ጥገና እየተለመደ እንደመጣ ይናገራሉ። የካማቲ ኪቢያስ ዘገባ ከዚህ ጋር ይያያዛል። ሀብታሙ ስዩም ያቀርበዋል።
ክብደት ለመቀነስና አላስፈላጊ ስብን ለማጥፋት የተለያዩ መንገዶች አሉ። አንዳንድ ሰዎች ያመጋገብ መላና የአካል እንቅስቃሴን ይመርጣሉ። ሌሎቹ ደግሞ ኮስሞቲክ ወይንም ደግሞ ፕላስቲክ ሰርጀሪ እየተባሉ የሚጠሩትን ቀዶ ህክምናዎች ይመርጣሉ። ላይፖሳክሽን ከነዚህ ቀዶ ህክምናዎች መካከል አንዱ ነው። ላይፖላስቲ የሚል ሌላኛ መጠሪያም አለው፣ ወይንም በቀላሉ ላይፖ ይባላል። ይህም ለመቅጠን የሆድ ዳሌ፣ ክንድ አካባቢዎችን ልዩ ቅርጽ ለመስጠት ይውላል። የበዛ ወይንም አላስፈላጊ ስብን ከሰውነት የሚያስወግድ የህክምና መንገድ ነው። ጃፌት ዊንስተን በኬንያ የሚኖሩ የሥነ ምግብ ባለሙያ ናቸው።
ሊፖሳክሽን ኢዝ አ ታይፕ ኦፍ ኮስሜቲክ ሰርጀሪ።
ላይፖሳክሽን አንድ ሰው በሰውነት ውስጥ ያለ ስብን የሚያስወግድበት መንገድ ነው። ለምሳሌ እኔ ሆዴ ምን እንደሚመስል፣ የታፋዬን ግዝፈት፣ የአንገቴን ውፍረት ላልወደው እችላለሁ። ስለሆነም ሊፖሳክሽን በታካሚው ላይ ይከወናል። ሳክሽን የሚለው ቃል እንደሚያመለክተው ስቡን የመምጠጥ ሂደት ነው። ንጥረ ነገሮችን ተጠቅመው ስቡን ካሟሟ በኋላ የህክምና ባለሙያዎች ተመጦ እንዲወጣ ያደርጉታል።
የሚወገደው ስብ ባለበት ስፍራና በመጠኑ ይወሰናል ይላሉ ዌንስተን። ለመሆኑ ይህ የህክምና ሂደት ለክብደት መቀነስ መፍትሄ ነው ወይንስ አማራጭ?
ሊፖሳክሽን የክብደት መጨመርን ችግር አይቀርፍም። ስብን በተወሰነ ደረጃ ለማስወገድ የሚውል ጊዜያዊ መፍትሄ ነው። ውፍረትን የሚያመጡ ትክክለኛ ችግሮችን ግን አያስወግድም። ባሪያትሪክ የሚባለውን አይነት ሌሎች አማራጭ የህክምና አይነቶች አሉ።
በአንዳንድ የአፍሪካ ሀገራት የቴክኖሎጂን ማደግ ተከትሎ ኬንያን በመሰሉ ሀገራት የሚኖሩ በተለይ ባለጸጎች ላይፖሳክሽንን የመሰሉ የህክምና አማራጮችን እየተጠቀሙ ይገኛሉ።
ወደ ሰውነት ሳይዘልቁ ህክምና የሚያሰልጡ ቴክኖሎጂዎች አሉን። አንድ ሰው በፍጥነት አገግሞ በአንድ ቀን፣ በሁለት ቀን አሊያም በሳምንት ወደ ስራ ሊመለስ ይችላል። በአሁኑ ወቅት የፕላስቲክ ቀዶ ህክምናን የመሰሉ በቀላሉ እንዲገኙና በተደጋጋሚ ሰዎች እንዲጠቀሙባቸው የሆኑበት ምክንያት የኮቪድ-19 ወረርሽኝ ነው። ሰዎች ብዙ ጊዜ ትርፍ ጊዜ አላቸው። አሁን እኔ በቤቴ እውላለሁ፣ በዚህ ሰዓት ምን ልሰራ እችላለሁ? አንዳንድ ሰዎች የፕላስቲክ ቀዶ ህክምናን መሞከር ሊያሰኛቸው ይችላል።
ባለሙያዎች እንደሚሉት ለላይፖሳክሽን ተመራጭ ለመሆን ታካሚዎች ህክምናውን ሊያስተጓጉል ከሚችል የጤና ችግር ነፃ መሆን ይጠበቅባቸዋል። ከደም መፍሰስና ዝውውር ጋር የተያያዙ በሽታዎች፣ የስኳር በሽታና ደካማ የሰውነት በሽታ መከላከል አቅም ያላቸው ሰዎች ለዚህ ህክምና አይመከሩም።
ምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየንን። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ ንጉሱ ከስቱዲዮ በሚጋብዘን ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።
Yet to me much again, yet to me much again, yet to me.